ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሐምሌ 14 ቀን 2012 ዓ.ም ተመረተ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሐምሌ 14 ቀን 231 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። በኢትዮጵያ እስከዛሬ ትክክለኛ የህዝብ ቁጥር ተደርጎ አይታወቅም። በወያኔ ተደርጎ የነበረውና በተለይ የአማራውን ቁጥር ለማሳነስ የፖለቲካ ቁማር የተሰራበት ቁጥራ ይባስ ብሎ በሁለተኛው ላይ በአምስት ሚሊዮን የአማራው ቁጥር ያነሰ እንደነበር ይታወቃል። በወያኔው ቁጥራ ብዙሃን ስለሆነን ማባረር መግደል ማፈናቀል እንችላለን ብለው የተነሱት የኦሮሞ አክራሪ ድርጅቶች ኦነግ፣ ኦፌኮ፣ ኦህዴድ የባለሜንጫው የእስልምና አክራሪዎች ሁሉ በሩዋንዳ የተከሰተውንና የተፈጸመውን ለመድገም እየተወራጩ ናቸው። እንደ ሩዋንዳው ሁሉ አገዛዙም አትኩሮት ሳይሰጣቸው አድገው ለስልጣኑ ሲያሰጉት የተወሰኑትን አስደንግጧቸዋል። በሩዋንዳ ብዙሃንን ብለው ጭፍጨፋ ያካሄዱትና አገሪቷን ሊያጠፉ የተነሱ የሁቱ አክራሪዎች አከርካሪያቸውን ተመተው ጫዋ ሆነዋል። የኛዎቹ መጣፈንታ ይሄው ነው የሚሆነው። ምከረው ምከረው እንቢ ካለ ብለዋል አያቶቻችን። አጥብቀው ሲጠሉ ስድብም ጭቅጭቅም አይኖርም በሚል ርዕስ ከዝግጅት ክፍላችን የቀረበው ጽሑፍ ከዜናው በመከተል ይቀርባል። ከዚያም ጄኖሳይድን በተመለከተ አምሮ በለጠ ከአዲስ አበባ የላኩልንን ትንታኔ በመጨረሻም ከዝግጅት ክፍላችን በቀረበ ጽሑፍ የመጀመሪያው ክፍል ፕሮግራማችን ይተናቀቃል። በቅድሚያ ዜና።
ባለፉት ቀናት በኦሮሞ አካባቢ አሰቃቂ የዘር ማጥፋት የንብረት ማውደም ጋር ግንኙነት አላቸው የተባሉ ግለሰቦች የሚያዙ ስራ ተጠናክሮ የቀጠለ መሆኑን የአካባቢው ባለስልጣኖች አስታወቁ። እስካለፈው ሳምንት መጨረሻ ድረስ የተያዙት ሰዎች ቁጥር ከ7000 በላይ የሆነ መሆኑና እንዲሁም እስካሁን ድረስ ከ500 በላይ የሚሆኑ ሰዎች ክስ የተመሰረተባቸው መሆኑን ተገልጿል። ከታሰሩት መካከል የአሸባሪዎችን ጥቃት ሳይከላከሉ ቀርተዋል እንዲሁም በጥቃቱ ተሳትፏል በሚል የተጠረጠሩ ከ40 የሚሆኑ የጸጥታ አባላትና ከፍተኛ ባለስልጣኖች በቁጥጥር ስር መዋላቸው እየተገለጸ ሲሆን በአሁኑ ወቅት ጥቃት በማድረስ የተጠረጠሩትን በቁጥጥር ስር ለማድረግ ክትትል እየተደረገባቸው ነው ተብሏል። በተያያዘ ዜና ከሁለት ሳምንታት በፊት በቁጥጥር ስር የዋሉት የወያኔ የአዲስ አበባ ጽሕፈት ቤት ኃላፊ ተወልደ ገብረ ጻዲቅ ከሁለት ሾፌሮቻቸው ጋር አቃቂ ክፍለ ከተማ የደህንነት ሹም የነበረው የወያኔ አባል አጽበሀ አለማየሁና የወያኔ አባል በመሆን በሚኒስትር ዴታ ማዕረግ የአገዛዙ የሕግና ፍትህ ምርምር ዳይሬክተር የነበረው የወያኔ አባል ተስፋለም ሂደጎ ሰኞ ሐምሌ 13 ቀን ፍርድ ቤት የቀረቡ መሆናቸው ታውቋል። ግለሰቦቹ የቀረበባቸው ክስ የመንግስትን መረጃ ለሀገር ውስጥና ውጭ ለሚገኙ የሽብር ቡድኖች አሳልፎ ሰጥቷል የሚል ነው። አቃቢ ሕጉ የፍራስ ኤምአር የምርመራ ጊዜ ቢጠይቅም ፍርድ ቤቱ የ8 ቀን ጊዜ ብቻ ሰጥቷል። በሌላ ዜና በመቀሌ የነበረው የፋና ብሮድካስቲንግ ጽሕፈት ቤት ሙሉ በሙሉ የተዘጋ መሆኑን ተነግሯል። ቀደም ብሎ የቅርንጫፍ ጽሕፈት ቤቱ ኃላፊ ልቦለድ ዜናዎችን በማስተላለፍና በስራ ጉድለት ከኃላፊነት የተነሳ መሆኑ የሚታወቅ ሲሆን በአሁኑ ወቅት የተቋሙ የመቀሌ ቅርንጫፍ ጽሕፈት ቤቶች በሙሉ ከስራ መባረራቸው ተገልጿል። የኮሮና ቫይረስ የላቦራቶሪ ምርመራ ከተጀመረ ጀምሮ እስከ እሁድ ሐምሌ 12 ቀን ድረስ ቫይረሱ የተገኘባቸው ዜጎች ብዛት 10511 መሆኑን ሲረጋገጥ ከነዚህ ውስጥ 75 ከመቶ የሚሆኑት የአዲስ አበባ ነዋሪዎች መሆናቸውና የጤና ጥበቃ ሚኒስቴር ገልጿል። እስከ ሰኞ ሐምሌ 13 ቀን ድረስ በተደረገ ምርመራ በቫይረሱ የተያዙ ሰዎች ቁጥር በአዲስ አበባ 7414 በሶማሌ 602 በኦሮሞ 571 በትግራይ 498 በአማራ 438 በድሬዳዋ 319 በጋምቤላ 274 በአፋር 180 በሲዳማ 96 በሐረሪ 78 በቤንሻንጉል 22 በደቡብ 19 መሆኑን የጤና ሚኒስቴር ጨምሮ ገልጿል። ሰኞ ዕለት በተደረጉ 5056 ምርመራዎች 304 ሰዎች የኮሮና ቫይረስ የተጋባባቸው ሲሆን በቫይረሱ ምክንያት 3 ሰዎች ሕይወታቸው ማጣታቸውን ተነግሯል። በየጊዜው እየጨመረ የሄደው የእቃዎች የዋጋ ግሽበት ዜጎችን እያስመረረ መሆኑን ተገለጸ። የማዕከላዊ ስታቲስቲክስ ኤጀንሲ ባሰራጨው ዘገባ እስከ ሰኔ መጨረሻ ድረስ የዋጋ ግሽበት በ22 ከመቶ ከፍ ማለቱን ሲያስታውቅ የምግብ ምርቶች ዋጋ በ23 በመቶ እንዲሁም ምግብ ነክ ያልሆኑ እቃዎች በ20 በመቶ ከፍ ማለታቸውን ገልጿል። ባለፉት 2 ሳምንታት ከሀጫሉ ሁንዴሳ ግድያ ጋር ተያይዞ አሸባሪዎች በዜጎች ላይ ካደረሱት ጥቃት ጋር ተያይዞ በተፈጠረው አለመረጋጋት ምክንያት የምግብ ዋጋዎች በከፍተኛ ደረጃ መጨመራቸው ታውቋል። በተለይ የአዲስ አበባ ነዋሪዎች በዋጋ ጭማሪ በከፍተኛ ደረጃ መጎዳታቸውና በሕይወት ለመኖር አስቸጋሪ ሁኔታ ውስጥ መውደቃቸው ይናገራሉ። በርካታ የምግብ ምርቶች ከእጥፍ በላይ የጨመሩ ሲሆን ለአብነት ያህል 20 ብር ይሸጥ የነበረው ሽንኩርት 40 ብር መግባቱን፣ 10 ብር ይሸጥ የነበረው ቲማቲም ከ20 እስከ 25 ድረስ እየተሸጠ መሆኑን፣ እንዲሁም ቃሪያ፣ ድንች፣ ጎመንና ሌሎችም አትክልቶች ፍራፍሬዎች በከፍተኛ ደረጃ የጨመሩ መሆኑን ነዋሪዎቹ ገልጸዋል። የቀድሞ የሱዳን ፕሬዝዳንት አልበሽር በ1981 ዓመተ ምህረት ባካሄደው መፈንቅለ መንግስት ተከሶ ማክሰኞ ሐምሌ 14 ቀን ፍርድ ቤት የቀረበ መሆኑን ታውቋል። ከቀረበበት ክሶች መካከል የሱዳንን ህገ መንግስት መጣስ፣ ለወታደሮች ተቋም የተሰጠውን ህግን መሻር፣ እንዲሁም በህዝብ ተመርጦ ስልጣን ላይ የነበረውን መንግስት በኃይል ከስልጣን ማውረድ የሚሉ ይገኙባቸዋል። በሽር በእነዚህ ክሶች ጥፋተኛ ነው ከተባለ በሞት ይቀጣል ተብሏል። በዛሬው ዕለት በሽር የቀረበበት ፍርድ ቤት ጠባብ በመሆኑና ሌሎችም ጠበቆችና ጉዳዩ የሚመለከታቸውን ሰዎች ሊያስተናግድ ባለመቻሉ በሌላ ቦታ በሚገኝ ሰፋ ያለ ቦታ ባለው ከፍተኛ ፍርድ ቤት እንዲታይ ፍርድ ቤቱ ለነሐሴ 5 ቀጠሮ ሰጥቷል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
አጥብቀው ሲጠሉ ስድብም ጭቅጭቅም አይኖርም። የሰው ልጅ አመዛዝኖ የሚተወው ጥቃት ይቅር የሚለው በደል በሕይወት ዘመኑ ይገጥመዋል። ያን የሚያደርገው በወዳጅነቱ በዝምድናው ላይ ፋንካ እንዳይገባ በማሰብ ነው። ሁሉንም ሞክሮ ሁኔታው አልሻሻል ካለ ግን ምርጫው ይለወጣል። ጥቃቱን በልፈፋ ሳይሆን በዝምታ ይይዘዋል። ወደ ውጭ በመተንፈስ ሳይሆን ወደ ውስጥ በማመቅ እርካታን ይፈልጋል። በዚህ ጊዜ ምክርም ሽምግልናም ለሱ ምኑም አይደሉ። አብይ በሚያደርጋቸው ነገሮች ሁሉ የሚደነቁም የሚደሰቱም ታይተዋል። ተደናቂዎቹ በጎ ነገር ተሰራ ብለው ስለሚያምኑ ይሆናል። የሚደሰቱት ደግሞ ያንዣበበው አደጋ የከፋ ነገር በእኛም ላይ ሳይደርስ እዳነን ብሎ ከማመን ሊሆን ይችላል። ሁሉም እንደምነቱ ይሁንለት ሰየው ጣጣ የለውም። ሆኖም ግን እርምጃው ከልባቸው ያስደሰታቸው ከሆነ ኮሎኔሉ ይሁሉ ሰው እስኪያልቅ ድረስ ለምን ተበቀ ብለው መጠየቅ ተገቢ ነው። ለዚህ ማብራሪያ አያስፈልገውም፣ ምክንያቱን ከጥያቄው ጀርባ ማግኘት ይችላሉና። ኮሎኔሉ ከተለያዩት የኦሮሞ ድርጅቶች ጋር ቃል የተገባባ በመሆኑ ከውጭ መጥቶንም በስምምነት ያስገባቸው በሱ ፍላጎት ብቻ ሳይሆን በአሜሪካኖቹ ትዕዛዝ በመሆኑ የገባውን ቃል ለማጣፍ በመቸገሩ ነው። ባንድ በኩል ትዕዛዝ፣ በሌላ በኩል የአቅም ዓለም መጣጠን ይዞት እንጂ በራሱ ላይ እባብ መጠምጠም የሚያስችል የአክሮባት ትምህርት ኖሮት አይደለም። አሁንስ ይሄ ተሻሽሏል ወይ? የአሜሪካኖቹ ትዕዛዝ አበቃ ወይ? ምናልባት የተወሰነ ደረጃ ፈቅደውለት ይሆናል፣ ጃዋርን ደብቀው ከሀገር እስኪያስወጡ ድረስ። ሌሎቹም ሸሮቻቸው የተነቃባቸው መሆኑ ስለገባቸው አቅጣጫ የመለወጥ አዝማሚያ ሊኖር ይችላል። ያም ቢሆን ግን ገመዷን ያረዘሙላት ዶሮ የለቀቋት ይመስላታል ነው ነገሩ። አብይ አሁን እንደሚለው የአገዛዝ ለውጥ አምጥቶ ለዜጋ ክብር በማይሰጠው ህጋራዊት ስር እየተዳደረ የዜጎችን መብት ለማስከበር የሚጠር መሆኑን መናገር ዋሾነት ነው። ያ ከሆነ ታዲያ አሁንም በብሔርና በሃይማኖት ላይ ያነጣጠረ ጥቃት ሲፈጸም አንጠቃም ባሉት ላይ የጅምላ አፈሳና እስር የሚወሰድበት ጉዳይ ማስተባበያ ሊሰጠው ይችላል። ኮሎኔሉ ማሰርና መግደልን የሚጠየፍ ከሆነ ለምን አሁን በጅምላ ያፈሰ ንጹሃኑን ሁሉ ወንጀለኛ በማድረግ ያስራል? ጉዳዩ ሌላ ነው። የጃዋር ቄሮ አማራንና ክርስቲያንን መጨፍጨፉ ሳይሆን የሱን ስልጣን የሚፈታተንበት ደረጃ ላይ መድረሱ ነው ያስፈራው። አቆ ያ ነው ጃርና የበቀለ ገርባ ህዝቅኤል ጋቢሳና ጓደኞቹ በህዝብ ላይ የሚሸርቡትን ደባ የሚፈጽሙትን ወንጀል ለመረዳት ተስኖት አይደለም የቆየው ለህዝቡ ህይወት ባለመጨነቁ ብቻ ነው ይህ ሁሉ ግድያ የተፈጸመው አለበለዚያ ወታደሩም ፖሊሱም አንታዘዝህም አላሉትም ይህን አይነቱን ጉንጭ አልፋ ፕሮፓጋንዳ ተተን በሚበጀው ላይ ማተኮሩ ነው የሚሻለው በውይይትና በሰላም የሚያምን ሰው ውይይትን አይገፋም በጦር ኃይልም አይተማመንም ታዲያ የቱ ላይ ነው የአብይ አዲስ አይነት አስተዳደር የሚባልለት በእስክንድር ላይ የተፈጸመው ድብደባ በህግ ጥላ ስር ዜጋ እንዲኖር የሚያደርግ ነው ወይስ የተለመደ የበቀል መወጫ ሰብስቦ ማሰር መፍትሄ ያስገኛል ተብሎ ነው ወይስ ህዝብን በማስፈራራት የሚፈልጉትን ማድረግ ይቻላል በሚል የሞኝ ስሌት እርግጥ ነው የኢትዮጵያ ህዝብ በሌላው ህዝብ ዘንድ የሌለ የመታገስ ባህሉ አስጠቅቶታል በወሬ የሚነግድ በሆነ ባልሆነው ማጨብጨብ የሚወድ ትውልድ መፈጠሩም ጥቃቱን አባብሶታል አለበለዚያ በአመራርና በአስተዳደር ችሎታ ማነስ በተፈጠሩ ችግሮች ሳቢያ ከስልጣናቸው የሚለቁ የዓለም መሪዎች ታይተዋል አለበለዚያም መሪውን ለህግ የሚያቀርብ ዜጋ መኖሩም አዲስ አይደለም እኛ ግን አፋችን ለልልታ እጃችን ለጭብጨባ ብቻ የተፈጠረ ይመስል ለገዳይም ለአስገዳይም ጉሮ ሸባይ ማለታችን እየተደጋገመ ነው ያሳፍራል አማራጩ በሰላማዊ መንገድ ሁሉንም ያገሪቱ ዜጎች ለውይይት ጋብዞ መወያየት ብቻ ነው ሲባል ቆይቷል ወልበት ማሳየቱ ጉራው ሆታው ቅጽበታዊ እርካታ ሊያስገኝ ይችላል ኮሎኔሉ ካለፈው ቢማር ኖሮ ከመንግስቱ ኃይለ ማርያም ወንበዴዎቹን ጠራርገን እናጠፋቸዋለን አጉል ፉከራ ከመለስ ዜናዊ ቀይ መስመር ማለፍ አይፈቀድም አጉል ጉራ ወይም ከኃይለ ማርያም ደሳለኝ ክቡራን የጎዳና ተዳዳሪዎች ተልካሻ ፕሮፓጋንዳ ተቆጥቦ በርግጥም ኢትዮጵያን እወዳለሁ ካለ ማድረግ ያለበት አንድና አንድ ብቻ ነው ባላንጣዎችን በአሸርጋጆች ታጅቤ አጠፋቸዋለሁ ብሎ ማሰብ ካለፈው መማር አይደለም እንዲያውም ካለፈው መማር ያቃተው ድዝዝ መሆን ነው ጃልመሮም ሆነ ሌላው መጥፋት የሚችሉት በህዝብ ይሁንታ ነው ህዝብ እንዳይናገር መለጓም ብልሃት አይደለም ያባ ደጋግሞ እንደሚለው መንገዱ አንድ ብቻ ነው ጊዜያዊ የሽግግር መንግስት እንዲመሰረት ቁርጠኛ መሆን በተቀረ ውሃ ቅዳ ውሃ መልስ ነው የሚሆነው ድል ለኢትዮጵያ ህዝብ ቢበለው አትነካኩት ቢበለው አትጋሙተው ቢበለው ይከብዳልና ቢበለው ጥያቄ ሳለው ቢበለው ከሳተቆረ ቢበለው ብለው ቢደሙ ቢበለው ያመረረ ቢበለው አይማለዱት ቢበለው ሰው ይበድሉ ቢበለው ከምፊት ላቸው ቢበለው ከእጁ ሲወድሉ ቢበለው ተራዋንታ ነው ቢበለው ሰው ቢበድሉ ከምፊት ላቸው ቢበለው ከእጁ ሲወድሉ ተራዋንታ ነው
ይበለው በሽም ይቆጥር ሸበለው ባይወለድ ሸበለው የሰው ምራቅ ሸበለው ሲራቦ ገኑ ሸበለው ክብሩ ለዋጭ ሸበለው አይመኩበት ሸበለው ጋሻ አይጠጥ ሸበለው ህሊፍት እንጂ ሸበለው ገብቶ ማግድ ሸበለው አይመኩበት ጋሻ አይጠጥ ሸበለው ህሊፍት እንጂ ገብቶ ማግድ ወንድሙ ሲገሉ ወንድሙ ካልከባው ወንድሙ ሲገሉ ወንድሙ ካልከባው ቃሉ ለተደጁ ደሙ እንዲከረፋ
ጄኖሳይድ ወይም የዘር ፍጅት ምንድነው? እውን በኢትዮጵያ የዘር ፍጅት አልተካሄደምን? ከአእምሮ በለጠ አዲስ አበባ። በእንግሊዝኛው ጄኖሳይድ፣ በአማርኛ የዘር ጭፍጨፋ ወይም የዘር ማጥፋት ምንድነው? የተባበሩት መንግስታት ስለ ዘር ጭፍጨፋ የተስማማባቸውና የህግ ትርጓሚዎችስ ምን ይላሉ? በኢትዮጵያ ሀገራችንስ የዘር ጭፍጨፋ ተግባራት ተፈጽመዋል ወይስ አልተፈጸሙም በሚሉ ጭብጦች ላይ ትንሽ ማለትን ፈለኩና ስለ ዘር ጭፍጨፋና ወይም ጅምላ የዘር ፍጅት ትርጓሜን መነሻዬ አደረኩት። ከዚህ ትርጓሜ በመነሳት የመቀሌዎቹ ወያኔዎች እነ ኦነግ፣ ኦፌኮና ኦዴፓዎች የትላንትና ተግባራቸው ምንድን ነበር? ዛሬስ ምን እየሰሩ ናቸው ለሚሉ ጥያቄዎች የተሳሳተ ብዥታን ይጠርጋል። ቆም ብሎ ሁኔታዎችን በማመዛዘን ወደ ጤናማ ህሊና ለመመለስም ይጠቅማል። እያንዳንዱ ወጣት ከነማን ጋር ወግኛለሁ? ለምንስ ዓላማ እያሰለፉኝ ነው? በሚሉ ጭብጦች ላይ መነጋገርና መወያየት የዜጎች ሁሉ ግዴታ ነው ባይም ነኝ። ከመነጋገር፣ ከመወያየት፣ ከማንበብና ከመግባባት በሚገኝ ዕውቀት ኢትዮጵያን ለማጥፋት ህዝቧን እርስ በርስ ለማጫረስ ከሚራወጡ ባንዳዎች ቢያንስ ራስን ማራቅ ይቻላል። ለኢትዮጵያና ኢትዮጵያዊነት መድህን ለሚደረገው ትግልም የራስን አስተዋጽኦ ማበርከትም ይቻላል። ዳግም ማንሰራራት ከማይችሉ የአስተሳሰብ ድሆች ጋር ማበርና መቀናጀት ስህተት ብቻ ሳይሆን ወንጀል ጭምር መሆኑን ደጋግሞ መናገሩ አስፈላጊ ነው። በዘር ጭፍጨፋና በዘር ፍጅት መጠየቅ የሚገባቸው ወያኔዎች ከመቀሌ ስለመሸጉ ወይም ተባባሪና ሎሌዎቻቸው ወደ አዲስ አበባ ተጠርተው ስለመጡ ንጹህ የሚመስሏቸው ካሉ ተሳስተዋል። ለዚህም ነው ለዚህ ጽሑፌ የዘር ጭፍጨፋ ምንድነው የሚለውን መነሻዬ ያደረኩት። በመሆኑም የተባበሩት መንግስታት ድርጅት ስለ ዘር ፍጅት የሰጣቸው ትርጓሚዎች ምንድናቸው ወደሚለው መነሻዬ ልመለስ። ስለ ሰው ልጅ የዘር ፍጅት ወይም የዘር ጭፍጨፋ መከራከርና መሟገት የተጀመረው በሁለተኛው የዓለም ጦርነት የጀርመኑ ናዚዝም በአይሁዶች ላይ እጅግ ዘግናኝ የሆነ የዘር ፍጅትን መፈጸሙን እንደ መነሻነት በመጠቀም ነበር። ጽንሰ ሐሳባዊ ግንዛቤውንና ሐሳቡን በሰነድ አስደግፎ ያስቀመጠው ፖላንዳዊው የህግ ባለሙያ የነበረው ራፋኤል ሌሚኪን ነበር። የዘር ፍጅት እንደ ዓለም አቀፍ ወንጀል እንዲታይ በ1946 ዓመተ ምህረት የተጀመረ ቢሆንም በተባበሩት መንግስታት በ149 አገራት ስምምነት የተፈረመው በ1948 ዓመተ ምህረት ነበር። የተባበሩት መንግስታት ስምምነቱን ማጽደቅ ብቻ ሳይሆን በየሀገሮቻቸው ህግ ላይ በተጨማሪነት እንዲያካትቱትም ከስምምነት ላይ ተደርሶ ነበር። ኢትዮጵያ ሀገራችን የዚህ ስምምነት አጽዳቂም ፈራሚም እንደነበረችና ዛሬም እንደሆነች ልብ ይሏል። የእንግሊዝኛው ቃል ጄኖሳይድ ከሁለት የግሪክ ቃሎች የተፈጠረ ነው። ጄኖ ማለት ዘር ወይም ጎሳ ማለት ሲሆን፣ ሳይድ ማለት ደግሞ ግድያ ማለት ነው። ስለዚህ ጄኖሳይድ ወይም የዘር ጭፍጨፋ ማለት ዘርን፣ ብሔርን ጎሳም ወይም ሃይማኖትን መሰረት አድርጎ ሆነ ተብሎ ለማጥፋት የሚደረግ የጅምላ ጭፍጨፋ ነው የሚል ትርጓሜ ይገልጻል። የተባበሩት መንግስታት የዘር ፍጅት ተግባርና መገለጫዎችን በአርቲክል 2 ላይ አካላዊና አእምሮአዊ ጉዳት ማድረስ ብሎ በሁለት ከፍሎ አስቀምጧቸዋል። አእምሮአዊ ወይም ህልናዊ ጉዳቶችን በአንድ ዘር ብሔር ጎሳ ወይም የሃይማኖት አባላት ላይ በከፊል ወይም ሙሉ በሙሉ አእምሮአቸውንና ህሊናቸውን ለመጉዳት ሆን ተብሎ የሚፈጸም የወንጀል ተግባር ነው ብሎ ያስቀምጣዋል። የአካላዊ ጥቃት ጉዳቶችንና ትርጓሜ የሚሰጥባቸውን ተግባራት ደግሞ እንደሚከተለው በዝርዝር አስቀምጧቸዋል። ሀ በአንድ ዘር ብሔር ጎሳ ወይም ሃይማኖት አባላት ላይ በከፊል ወይም ሙሉ በሙሉ የሚፈጸም ግድያና ጭፍጨፋ ወይም የአካል ጉዳት ማድረስ ብሎ ያስቀምጣዋል። ለ የአንድን ብሔር ዘር ጎሳ ወይም ሃይማኖት አባላት ያልሆኑትንና የማይቀበሉትን አስገድዶና አስተቃይቶ በኃይል እንዲሆኑ በማድረግ ማንነትን ማጥፋት። ሐመሩሃ በአንድ የተወሰነ ዘር ጎሳ ወይም ሃይማኖት ተከታዮች ላይ ሆን ተብሎ የተፈጠረ ወርባታን እንዳያደርጉ በማስገደድ ወይም በማታለል የማምከን ተግባር መፈጸም። መ የአንድ የተወሰነ ብሔር ዘር ጎሳ ወይም ሃይማኖት አባላት ልጆችን ወደ ሌላ ቤተሰብ በግዳጅ ማዛወር ናቸው ብሎ በአጭሩ ያስቀምጣቸዋል። እንግዲህ ከነዚህ የተባበሩት መንግስታት ድንጋጌዎች አንጻርና ኢትዮጵያም ከፈረመችባቸው ውሎች በመነሳት በኢትዮጵያ የዘር ጭፍጨፋ ተካሂዷል ወይስ አልተካሄደም ብለን ባልተሟገትን ነበር። ከዚህ ድምዳሜ ለመድረስ የህግ ጠቢብ መሆንንም ባልጠየቀ ነበር። የወያኔና የኦነግ ጭፍጨፋዎች ራሳቸውን ንጹህ እያስመሰሉ በተደጋጋሚ ለዘር ፍጅት ባልተነሱብንም ነበር ፋልፈጸሙብንም ነበር። የወያኔ አዛውንት ጭፍጨፋዎች ከእነ ኦነግ ኦፌኮ ኦዴፓ ጋር መክረውና ዘክረው ንጹሃንን ትላንትም ሆነ ዛሬ ባልጨፈጨፉ ባላስጨፈጨፉ ነበር። ባሳለፍናቸው 29 ዓመታት የዘረኞች ንግስና ዘመን ሁሉም የኢትዮጵያ ዜጎች በጭቆና ማቆስተ ገብተው የማቀቁ መሆናቸው እንደተጠበቀ ሆኖ አማራው ህዝብ ላይ በተባበሩት መንግስታት የዘር ጭፍጨፋና ፍጅት መለኪያዎች አንጻር እጅግ ዘግናኝ የሆኑ የዘር ጭፍጨፋዎች የተካሄዱበት መሆኑን ግን መካድ ወይም ማድበስበስ አይቻልም። በቂ ማፋያዎችና ማስረጃዎችም አሉ። የወያኔን ማኒፌስቶ በመነሻነት ስንወስድ የአማራ ህዝብ የትግራይ ህዝብ ጠላት ነው ብሎ ነው ያስቀመጠው። በተግባር ጉዞውና ቀኝቶም ይህንኑ ያረጋግጣል። ጅምላ ያምሮና ያካል ጥቃት ተፈጽሞበታል። የአማራው ህዝብ በወልቃይት በጠለምት በጠገዴ በሁመራ በራያ የትግሬነት ማንነት በኃይል ካለፍላጎቱና ምርጫው ተጭኖበታል። አማራ በመሆናቸው ብቻ ተጨፍጭፈዋል። ትግሬነትን አንቀበልም እኛ አማሮች እንጂ ትግሬ አይደለንም በማለታቸው ብቻ ከትውልድ ቀያቸው የተፈናቀሉ ለስደት የተዳረጉትንም ቤታቸው ይቁጠራቸው። ንብረታቸው ተዘርፏል። በ1983 ዓመተ ምህረት ዋዜማና ማግስት ሻቢያ ወያኔ ኦነግና ኦህዴድ ተጣምረው በአረካ በበደኖ በአርባ ጉጉ ባሰቦት በአሶሳ አማሮችን አማራ በመሆናቸው ብቻ መጨፍጨፋቸውን አንረሳም። መነኮሳትና አዛውንቶች ከነህይወታቸው ወደ ገደል እየተመረጡ መወርወራቸውንም አንደብቀውም። ቤታቸው ተቃጥሏል። ንብረታቸው ተዘርፏል። ይህ አረመኔያዊ ተግባር የሚነግረን እውነት የጅምላ የዘር ጭፍጨፋን እንጂ ሌላ ሊባል አይችልም። ይህ የወያኔ ጸረ አማራና ጸረ ኦርቶዶክስ ተዋህዶ ዘመቻ በነ ኦነግ ኦፌኮና ኦዴፓ እንደ አዲስ በብሔርና በሃይማኖት ጥላቻ ጠገግ በተከፈተ ዘመቻ ጠላት እየተባሉ የተጨፈጨፉት ክርስቲያን በመሆናቸው ብቻ መሆኑን ተመልክተናል። በባሌ ባሩሲ በሻሸመኔ በጅማ በድሬዳዋ በሐረር ወዘተ የተፈጸመው ወንጀል ዘርንና ሃይማኖትን መሰረት ያደረገ መሆኑ መደበቅ የሌለበት እውነት ነው። አዲስ አበባን ጨምሮ በቤተክርስቲያናት ላይ ጥቃት ለመፈጸም ሲራወጡ ተመልክተናል። የሰሞኑ የጥፋት ዘመቻ እነ ዮዲት ጉዲትና ግራኝ አህመድን ተግባራት ወደ ኋላ መለስ ብለን እንድንመለከት አስገድዶናል። ወያኔ በስልጣን ዘመኑ በአማራ እናቶች ላይ የማምከን እርምጃዎችን መውሰዱም መሸፋፈን ወይም መድበስበስ የለብለበት ያፈጠጠና ያገጠጠ እውነት ነው። የአማራ እናቶች መውለድ ባለመቻላቸው ትዳራቸው ፈርሷል። የሰው ልጅ ትልቅ መብትና ጸጋ የሆነውን ራስን በትውልድ የመተካት ተፈጥሯዊ ጸጋን ከማሳጣት የበለጠ የዘር ፍጅት ተግባር አለ ማለት አይቻልም። የህፃናት ሽያጭም በዘመነ ወያኔ የደራ ገበያ መሆኑ ብቻ ሳይሆን ከፍተኛ የገቢ ምንጭም ነበር። ህፃናትን ያለ ፍላጎትና ፈቃድ ለሌላ ቤተሰብ ማዛወር የለየለት የዘር ፍጅት መገለጫ ነው። መቼም ጊዜ ሁሉን ያሳያል እንዲሉ አሜሪካዊ ዜግነቱን በኪሱ ይዞ አማራንና ክርስቲያንን በመንጫ ሲል የአዋጅ ከበሮ የደለቀው ጃዋር መሐመድ የክብር አቀባበል ተደርጎለት ወደ አገር ገባ። ጃዋር በክርስቲያንና አማራ ላይ የጥፋት ከበሮ በመደለቅና ነጋሪት በመጎሰም ብቻ አላበቃም። ከገባ ወር ሳይሞላው የብሔርና የሃይማኖት ግጭቶችን ለማምጣት ወደ ተግባር ቀይሮታል። በሐረር፣ በድሬዳዋ፣ በባሌ፣ በአሩሲ፣ በሻሸመኔ፣ በአጣዬ ወዘተ ገዳማት ቤተክርስቲያናትና መስጊዶች መቃጠላቸውን አንረሳም። አማኞቻቸው በስለት ታርደዋል፣ ተጨፍጭፈዋል፣ ቤት ንብረታቸው ተቃጥሏል፣ ተዘርፏል። በኢትዮጵያ ዛሬ ህግ የለም እንጂ ጃዋር በቀለ ገርባና መሰሎቻቸው መጠየቅና መከሰስ ያለባቸው በዘር ፍጅት እንጂ ባጫሉ አስከሬን ዝርፊያና እንግልት ብቻ መሆን አልነበረበትም። በኢትዮጵያ የተፈጸመ የዘር ፍጅቶችን ወደ ከተማ ተመልሰን ስንቃኛቸው ለየት ያለ ባህሪ ይታይበታል። በህግ ሳይቀር ድጋፍ ተሰጥቷል። የድሬዳዋና የሐረርን 40/40/20 ህግን ልብ ይሏል። በድሬዳዋና ሐረር እንኳንስ የዛሬዎቹ ወጣቶች አባቶቻቸው እናቶቻቸውና አያቶቻቸው ከድሬዳዋና ሐረር ውጪ መኖሪያችን የሚሉት ሌላ ቦታ እንደሌላቸው እየታወቀ ተወልደው ባደጉባቸው ከተሞች እንደ ሁለተኛ ዜጋ ተፈርጀዋል። መጤዎች ናችሁ፣ ተወላጆች አይደላችሁም፣ መምረጥም ሆነ የሥራ ዕድል ማግኘት አትችሉም በሚል የዜግነት መብታቸው ተገፏል። ሰብአዊ መብቶቻቸውን ተነጥቀዋል፣ ተገርለዋል፣ ንብረታቸው ተዘርፏል። በመኖሪያ ቤቶቻቸው ላይ ሳይቀር የመለያ ምልክት በማድረግ የዘር ፍጅት አካል ለመፈጸም መሆኑ የማይካድ እውነት ነው። ከዚህ የበለጠ የዘር ጥቃትና ፍጅት ማሳያ ከየት ይመጣል? አዲስ አበባም ሌላው የዘረኞችና ጠባቦች እቅድና ትልመን መጥፎ ገጽታ መመልከቻ ከሆነ ከራረመ። አዲስ አበባ እንደነ ድሬዳዋ በሕግ አይጻፍላት ወይም አይደንገግላት እንጂ ነዋሪዎቹ ላይ ጨለማን ተገን ባደረጉ መንግስታዊ ወሮበሎች ህገወጥ በሆነ መንገድ ቤታቸው ይፈርሳል፣ ከጎዳና ይጣላሉ፣ ለወጣቶቹ የሥራ ዕድል እንዳያገኙ ተደርጓል። ፖሊስ መሆን አይችሉም። ከተማዋ በኦሮምኛ ተናጋሪ ፖሊሶች ከመወረሯ የበለጠ ማሳያ የለም። በተለያዩ ጊዜያት ከተለያዩ ቦታዎች ተጠራርተው ለሁከትና ረብሻ የሚመጡ ቄሮች አንድም ቀን የህዝብ ለህዝብ ግጭቶችን ከመቆስቆስና ከመተንኮስ ታቅበው አያውቁም። ከሰሞኑ በተደረገው የሁከት እንቅስቃሴ የጃዋር ጸረ አማራና ጸረ ክርስትና አዋጅ ለመተግበርና ቤተክርስቲያናት ላይ ጉዳት ለማድረስ መሯሯጣቸው በርካቶችን አሳዝኗል፣ አሳፍሯልም። በአገዛዝና ስርዓት ላይ ተቃውሟቸውን ማሰማት ሲገባቸው በጉልት ቸርቻሪዎችና በሱቆች ላይ ዝርፊያ መፈጸማቸው የጥፋት ኢላማቸው ህዝብ ወይም የእምነት ቦታዎች ላይ ነው ወይስ በአገዛዙና ስርዓቱ ላይ ነው የሚሉ ጥያቄዎችን አስነስቷል። የእምነት ቦታዎችንና መኖሪያ ሰፈሮችን በሁከት ፈጣሪዎች አናስነካም ባሉ የአዲስ አበባ ወጣቶች ላይ የተወሰደው የእስር እርምጃ የአዲሶቹ ሹሞች የዓላማ ሰልፍን አሳይቶናል የሚሉ የአዲስ አበባ ነዋሪዎች ጥቂት የሚባሉ አይደሉም። በሰሜን ሸዋ፣ በአማራ ክልል፣ በኦሮሞ ልዩ ዞን ሌላው ለአማራ ህዝብ የአደጋ ቀጠና መሆኑንም ልብ ይሏል። ይህ አካባቢ ዛሬ አመራርና ትዕዛዝ የሚሰጠው ከኦዴፓ ከኦነግና ወያኔ ጥምር ኃይል መሆኑ ምስጢር አይደለም። የኦነግ ጦር ካምፕ መሰልጠኛና መስፈሪያ የሆነ ከመጣም ከራርሟል። ካለፉ ተመክሮችም ስንነሳ የማጀቴና አጣዬ ወረራ የተፈጸመው በእነዚሁ ዘረኛ ቡድኖች የተጣመረ ሴራ መሆኑንም አንረሳውም። እንግዲህ በ29 ዓመታት ውስጥ በተለያየ ጊዜ በተለያዩ ቦታዎች የተካሄዱ የዘር ፍጅቶች በርካታ የሰው ሕይወትን በልተዋል። የሰው ልጅ ክቡር ደምን አፍስሰዋል። የዜጎችን አካል ጎድሏል። ይህ አሳፋሪ ተግባር ዛሬም እንደቀጠለ ነው። የሩናንዳውን ኢንተርሃምዌ እልቂት ያቀጣጠለና ያባባሰው የመገናኛ ብዙሃን እንደነበረ ይታወሳል። በኢትዮጵያም ታጫሉ ሞት በፊትም ሆነ በኋላ የጃዋሩ ኦኤምኤን የወያኔው ድምጽ ወያኔ ሊያስተላልፏቸው የነበሩት የዘርፍ እጅትና የሃይማኖት እልቂት ቀስቀሳዎችን አነረሳቸው። እየዘገነኑንና እያሳፈሩንም ቢሆን እናስተውሳቸዋለን። ይተግባር ከሩዋንዳው ኢንተርሃምዌ ጋር በጅጉ የሚመሳሰል እንጂ ልዩነት የለውም። የደምቢዶሎው የአማራ ተማሪዎች እገታም የወላጆቻቸውንና የበርካታ ኢትዮጵያውያንን አንጀት ያላወሰ ቢሆንም እስከዛሬ ድረስ የመደረሻቸው ምልክት ፍንጭ አልተገኘም። ይህም ከናይጄሪያው ቦኮ ሐራም የሽብር ተግባር ጋር ተመሳሳይ እንጂ ልዩነት የለውም። አንድ ጊዜ በብሔር ሌላ ጊዜ በሃይማኖት ልዩነት እርስ በርስ ሊያፋጁን የተነሱ ጸረ ኢትዮጵያ ኃይሎች ለማንም አይጠቅሙም። የትግራይ ወያኔ የትግራይም ሆነ የኢትዮጵያ ህዝብ የለየለት ጠላት መሆኑን ተረድቶ እየተካሄዱ የሚገኙ ጸረ ወያኔ እንቅስቃሴዎችን ለግብ ይደርሱ ዘንድ ህዝቡ፣ ምሁራን፣ የአገር ሽማግሌዎችና የሃይማኖት አባቶች ከትግራይ ወጣቶች ጎን ሊሰለፉ ይገባል። የኦሮሞ ወጣቶችም ትግላቸው ከህዝብ ጋር ሳይሆን ከጨቋኝ አገዛዝ ጋር መሆኑን አውቀው ከነዚህ ጸረ ኢትዮጵያ ኃይሎች ራሳቸውን ያገሉ ዘንድ ምክር መስጠት አስፈላጊም ግዴታም ነው። ዘረኝነት አገር ያፈርሳል፣ ህዝብን መቋጫ ወደማይገኝለት የእርስ በርስ ልቂት ያደርሳል። ከአገርና ህዝብ በላይ ምንም ቅድሚያ የሚሰጠው እንደሌለ መረዳት ይገባል። ልቂትም በአንድ ወገን ጨራሽነትና በሌላ ወገን አላቂነት የሚደመደም አይደለም። በመስታወት ቤት ያለ በድንጋይ አይጫወተም እንደሚባለው የሩዋንዳውን የዘር ጭፍጨፋ ታሪክ ያነበበና የአስከሬን ክምርን የተመለከተ በጥላቻ ፖለቲካ መጫወቱ ድንቁርናን እንጂ አዋቂነትን አያመለክትም። በመጨረሻም በኢትዮጵያ ጅምላ የዘር ጭፍጨፋና ፍጅት ተካሂዷል ወይ ለሚለው ጥያቄ መልሱ አሁን ተካሂዷል ነው። ዛሬስ ዝግጅቱ ቀጥሏል ወይ? አሁን ቀጥሏል። የማያወላዳ ምላሽ ነው። መፍትሄውስ ምንድነው ለሚለው እውነተኛ ዴሞክራሲን ማስፈን፣ የኢትዮጵያን አንድነት ማስፈን፣ የህዝብ አብሮነትንና መፈቃቀርን ማዳበር፣ እኩልነትን መሰረት ያደረገና ሁሉን አሳታፊ የሆነ የሽግግር መንግስት መመስረት ብቻ ነው። እኛ እናሻግራችኋለን ባይ የህዝብ ስልጣን ነጣቂዎችንና ሌሎች ጸረ ኢትዮጵያ ኃይሎችን ለማንበርከክ ተባብሮ መታገል ብቻ ነው። ሌላ አማራጭ የለንም። ድል ለኢትዮጵያ ህዝብ።
ፈርዶበት አማራ አረ ያገር ያለ አረ ወገን ያለ እጁ መጋውጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ህይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከምድሯ በደሙ ለውሶ ነገሩንና ላምባሉ አለበት ኩበት ይወቃል አማራው ግፍ እያደረበት። አይሆንም በሉልኝ በፍጹም በፍጹም እንብኝም በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጮች አይደለንም የለንም ሌላ ነገር። ፈርዶበት አማራ ምንድነው ጥፋቱ? ለሁሉም ሃይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማይጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኖራቱ ድናት አገሩ መፈነቃቀሉ በግፍ መባረሩ። አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝ የሚል ጠፍቶ የዘረኛ ስርዓት በአገር ተንሰራፍቶ ከንሳት ተጣሞ ለወያኔ አዝሞ ጉርጓድ ይከተታል አማራው ተለቅሞ አያንቺ ማማ አንቺና ታገሬ ዜጎችሽ አለቁ ታዛዥ ነሽ ላውሬ ሰውን ለማይባገር እንብኝን የሚያጣጥቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቅ ዓላማው መሞቱም መኖሩ ባለ አልደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገርም ብኝን የሚያጠብቅ ስቃይን ለመጣል ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬ ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ቱንዱን አጠንክሮ እንን የግፍ ፍራት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደርፍን ክልኩል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ሀገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም ይሸለትበት ፍራቱ ባመጣው መከራና ጣጣ እኮ ምን ባጠፋ አማራው ይቀጣ አረ ሀገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በል ያገር ሰው አዛውን ትሞጣት እንብኝ በል ኦሮሞ እንብኝ በል ኩናማ እንብኝ በል ጉራጌ እንብኝ በል ሲዳማ እንብኝ በል አፋሩ እንብኝ በል ሀዲያ እንብኝ በል ጋምቤላ እንብኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የናት ሀገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ
አንመትቻችን በማስከተል የምትሰሙት አተታ በፍኖተ ዴሞክራሲ የቀረበው በሐምሌ ወር 2004 ዓመተ ምህረት ነበር። ማፈናቀል ህዝብ ጥላቻና ዘረኝነት ብሔረተኝነት በመሰረቱ ከሀገር ወዳድነት የሚለየው ገንቢና ተራማጅ ባለው መሆኑና በጥላቻ ላይ በመመስረቱ ነው። የወያኔ ብሔረተኝነት ከጥንስሱ ገና በናቅፋ ደደቢት ብቅ ሲል ጠባብና በአማራ ጥላቻ ላይ የተገነባ ነበር። ወይም ጋዜጣቸው ትግላችን ጸረ አማራ ጸረ ኢምፔሪያሊስት ነው ከመአለቱ ሌላ የመጀመሪያው የወያኔ መርሃ ግብር ወይም ፕሮግራም በግልጽ ጸረ ሸዋ አማራ ነን ከመአለቱ በተጨማሪ የኢትዮጵያ ህዝብ በአንድነት ሊኖር ይችላል የሚሉ ሁሉ ተንኮለኛ አማራዎች ናቸው ብሎም ነበር። መለስ ዜናዊ ሆነ ሰባት ነጋ ወጣትነታቸውን ያሳለፉት በአማራ ጥላቻ ነው። የቆየ የባንዳነት ቅርስም አለ። ለማንኛውም የወያኔ ታሪክ መሰረቱና አንብርቱ ጸረ አማራነትና ጸረ ኢትዮጵያዊነት መሆኑ ላይ ክርክር የሚያሻው አይደለም። ዛሬ ወያኔ በአማራዎች ላይ ያተኮረ ጥቃት በሰፊው ያካሄደ ነው። በአማራው ላይ ጸና እንጂ ወያኔ ጋምቤላና ኦጋዴን ነዋሪዎችን ለምሳሌ በዘር ጥላቻ ደረጃ እያጠቃና እያፈናቀለ ነው። ወያኔ በተለይም መለስ ስፋት በረከትና አልፎም ሻቢያ በተለየ ደረጃ በአማራው ላይ ልዩ ጥላቻ አላቸው። ኦሮሞንም ሶማሌውንም ጉራጌውንም ወዘተ ግን አይወዱም። ይህ ግልጽ ነው። ወያኔና ሻቢያ ገና ከጥንቱ ትምክህተኞች ናቸውና የኢትዮጵያ አንድነት ጉዳይ አማራውን እንጂ ሌላውን አይመለከተውም ብለው ሲለፍፉ ቆይተዋል። እውነታ በሚለው የሻቢያ አማርኛ መጽሔት ቃለ መጠይቅ ሲደረግለት ኢሳይያስ አፈወርቂ ይህንኑ ተናግሯል። የኢትዮጵያ ሁሉ ለሀገሩ አንድነት እንደሚጨነቅ ግን በገሃድ ትምህርት ለሁሉም ተፈቷቸዋል። ወያኔ በግምቱ አማራውን ካንበረከከና ኦሮሞውን ቅስሙን ከሰበረ ግቡ የሚሟላ ይመስለዋል። ይህ ግን ቅዠቱ ነው። የጎንደርና ወሎን መሬት ወደ ትግራይ ሲያጠቃልልም የቋራን መሬት ለሱዳን ሲሰጥ ዋልድባን ሲደፍር ወዘተ ይህ ሁሉ በወያኔ ግምት አማራውን ማዳከሙ ነው። ኢትዮጵያዊነትና አማራነት ግን ተወራራሽ አይደሉም። ኢትዮጵያን ለማውደም አማራን ማምከን የሚለው የወያኔ አቋም ውድቅ ነው። ኢትዮጵያዊነት በአንድ ብሔር ብቻ የሚገለጽም አይደለም። የአማራው ሕዝብ ኢትዮጵያዊ ነው። እውነቱ ቢነገር ወያኔ ገዢ መደብ ያለው የአማራ ሕዝብ ከትግራይና ኤርትራ ሕዝብ በበለጠ የተበደለ ነበር። አብላጫው ኢትዮጵያዊ ዜጋ ኢትዮጵያዊ ነው። እንዳንዳንዶቹ ኢትዮጵያዊነት ላይ ልደራደር ባይ አይደለም። ማፈናቀሉም ሆነ ጥቃቱ አማራው ላይ ቢያተኩርም አርባ ጉጉና በደኖ ብንልም ኦጋዴንም ጋምቤላም አፋርም ሲዳማውም ከፍጅትና ከመፈናቀል አልዳኑም። የማንነታችንና የትግላችን የአንድነታችን መሰረት ግን ሁሌም ብሔር ብሔረሰብ ሳይሆን ኢትዮጵያዊነታችን መሆኑን መርሳት ከቶም አይገባም። ለወያኔ ወፍጮ ባቄላ ልናቀርብለት ካልተነሳን በስተቀር ክስተቱ የወያኔን ዘረኛነት ቁልጭ አድርጎ አላይላለውም የሚያሳይ ነው። የመለስ አገዛዝ እድሜውን ሊያራዝም የቻለው ህዝብን በመከፋፈል ነው። በ1983 ዓመተ ምህረት ጸረ አማራነትን ወያኔ ሲያናፍስ በብሔረሰብ ደረጃ ከመቅጽበት የፈሉት ቡድኖች ወያኔን አጅበው ያን የሽግግር ተብያ አፋፋሪ ሂደት አድምቀዋል። ወያኔን ደግፈው እጅ አውጥተዋል፣ ሰግደዋል። ሳይውል ሳያድር ግን ወያኔ አንቅሮ ተፍቷቸዋል፣ ሹመታቸውም ተኖ ቀርቷል። የወያኔ ጸረ አማራነት በመሰረቱ ጸረ ኢትዮጵያዊነት በመሆኑ ለአማራ ብቻ የመጣ መርገም የመሰላቸው ወዲያውኑ ሁሉንም ወያኔ ገርፏል፣ አቃጥሏል። ከወያኔ በማበር አማራን እናወድማለን ብለው በበደኖም አሰቦትም አርባ ጉጉም ፍጅት በደም የተጨማለቁትም ሁሉ በወያኔ ተዋርደው ለስደት ተዳርገዋል። ወያኔ በአማራውም በአኝዋኩም በሶማሌውም በሲዳማውም ወዘተ ላይ የመጣ በከራ ነው። ይህን በመገንዘብና በደረጃ አኳያ ባንዱ ላይ የሚደርሰው በደል በወያኔ ፍርሃት የተነሳ ከሌላው አንጻር የጠነከረ ወይም የቀነሰ ቢሆንም መነሻና መድረሻው ግን የወያኔ ጸረ ኢትዮጵያዊነት ነው። ይህንን በመገንዘብ ነው መፍትሄ መሻት መጣር ያለብን። በወያኔው መንገድ በአጸፋ መስጠት ደረጃ መንቀሳቀሱ የሚያዋጣና የሚጠቅም ሊሆን አይችልም። ወያኔ በቀደደው የብሔረሰብ ክፍፍልና መደራጀት ጎዳና መንጎዱ ተሞክሮም አላዋጣም ያለ ነውና ዳግም በዚያ ለመኳተል መነሳቱ ፍሬ አልባ ነው። ወያኔ ገና ሲመሰረት ትግሌ ጸረ አማራ ነው ብሏልና ነጋ ጠባ እነመለስም ሆኑ እነስብሃትም አማራውን ሲያጠቁ የሰማነውና ያየነው ነውና ወያኔ ጸረ አማራ ነው በሚል አዲስ ዜና ያገኘን ይመስል መናወጥ የለብንም። ወያኔ ጸረ አማራም ጸረ ኢትዮጵያም ነው። ቁም ነገሩ እንዴት ተባብረን ይህን እጭራቅ እናስወግዳለን እናጠፋለን የሚለው ነው። ይህ ደግሞ መተባበርን ይጠይቃል። ቢያንስ ኢትዮጵያዊነትን የትግላችን መሰረት ማድረግ ኢትዮጵያዊነትን በሰበብ አስባቡ ትተን ወደ ብሔረሰብና ጎጥ ደረጃ ከወረን ከተከፋፈል አገራዊና ኢትዮጵያዊ ሰልፍና እይታን ከዘነጋን መጨረሻው ለወያኔ እንጂ ለአገራችንም ከቶም የሚጠቅም አይሆንም። ነጋጠባም በወያኔ ጸረ ኢትዮጵያዊነት ላይ ብዥታን ማስተናገድ አንችልም። ይህ ቡድን የገነመለትና የተባጠረቅም የትምክተኛ የትግራይ ስብስብ የለየላቸው ጸረ ኢትዮጵያና የህዝብ ጠላት መሆናቸውን ማወቅ ያሻል። ይህ ከታወቀና ወያኔ ጠላት ተብሎ ከተፈረጀ መፍትሄውን በስራ ማዋል የምንችልበት ሁኔታ ይኖራል። ከመለስ ተጣላን ብለው ግን ወያኔነትን የሚያቀነቅኑትን ጸረ ህዝብ ወንጀለኞችን የባዕድ ቅጥረኞችን ሁሉ መሪና ታዳጊ ብሎ ማጣፉ ከቀጠለ ደግሞ ስርየት ሳይሆን ውድመትና ድቀት እድላችን ሆኖ እንደሚቀጥል ማወቅ ይኖርብናል። ከመለስ ተለየን ከህዝብ ጎራ ተቀላቀልን የሚሉ አስመሳዮች የወያኔን ገበና ከመደበቃቸው ሌላ ቡድናቸው የፈጸማቸውን ወንጀሎችንም ሸፋፍ ነው ማለት የሚፈልጉ ናቸው። አንድም ቀን ወያኔ የጎንደርንና ወሎን መሬቶች ዘርፎ ከትግራይ ማጠቃለሉን አማራውን ማፈናቀሉን እስረኞቹን ደብዛ ማጥፋቱን ሲጠቅሱ ወይም ሲያወግዙ አይሰሙም። ለውጥ የሚፈልጉት ሁሉም በወያኔ ወይም በትግራይ በላይነት ስር ነው። ሻቢያም ቢሆን ኢትዮጵያዊነትና አማራነትን ተወራራሽ አድርጎ በጠላትነት ፈርጆ ታጋይ ኢትዮጵያዊ ኃይሎችን ሲያደናቅፍና ሲያዳክም ሲከፋፍልም ቆይቷል። ሌሎች ደግሞ መርሃ ግብራቸውም ሆነ የቀን ተቀን ስምሪታቸው የሚወጣው ከባዕዳን ሆኖ ሀገር የሚጠቅም ሳይሆን ለጌቶች ነጮች የሚበጅ መንገድ የሚካሄድ ሆኖ ማፈረነታቸው ቀጥሏል። የሀገር አንድነትን ለአደጋ የሚያጋልጡትንም አገር ወዳድ ኃይል ብለው ለማቀፍ አይናቸውን ጨፍነው ሊሞኙና ሊጋለቡ የተጎነበሱ ዜጎችም በተለይ በባዕድ አገር ጥቂት አይደሉም። ይህ ሁሉ መዘበራረቅና መደነጋገር የሐሳዊ መሲሆችና አጭበርባሪ የፖለቲካ ነብዮች መፍላት ትግላችንን ይበልጥ ከባድ አድርጎታል። አፈጮሌ ጥራዝ ነጠቆች መድረክ ይዘው የፖለቲካ አዋቂና መሪ ነን ሲሉ የሚወናበደውና የሚያጨበጭበው በዝቶ መድረኩ ደፍርሷል። ሐቁ ይነገር ከተባለ ብዙ ተሞክሮን ነበረን ግና መገንዘቡ ያቃተን ይመስላል ቢባል ስህተት አይሆንም። ወደ አፍሪካይቱ አገር ሴኔጋል እይታችንን ብንወስድ አምባገነን ለመሆን ከጅሎ የነበረው ፕሬዚዳንት አብዱላይ ዋዴ በምርጫ ሲሸነፍ ውጤቱን ተቀብሎ ስልጣን ለቋል። በ1997 ዓመተ ምህረት በምርጫ የተሸነፈው መለስ ህዝብን ፈጅቶ በስልጣን ቀጠለ እንጂ ተሸነፍኩ ብሎ ስልጣን አልለቀቀም። አልታደልንም ተብሎ የሚታለፍ አይደለም። መለስ ዜናዊ ለባዕዳን አድሮ የባዕዳን ድጋፍን አግኝቶ የባጀብን እርኩስ ኃይል ነው። ሽንፈቱ በባዕዳን እርዳታ የሚመጣ አይደለም፣ የሚፈልጉት አሽከራቸው ነውና። ሽንፈቱ ከወያኔ ባልተለዩና ወያኔም በሆኑ አስመሳይ ተቃዋሚነን ባዮች መሪነት የሚከሰት አይደለም። የወያኔ ሽንፈቱ ለባዕዳን አድረው የባዕዳን ተልእኮን ሊያሟሉ በተነሱትም የሚመጣ አይደለም። የወያኔ ሽንፈት እውን የሚሆነው ወያኔ የኢትዮጵያ ጠላት ነው ብለው አምረው ሊያጠፉት ተነስተው በሚታገሉት ዜጎች ብቻ ነው። የኢትዮጵያ ቀውስ ተፋፍሞ ወደ ፍንዳታው እያመራ ባለበት ቀዝቃዛ ውሃ በእሳቱ ላይ ሊቸልሱ የሚቅበዘበዙ በዝተዋል። በ1997 ምርጫ ጊዜ የወያኔ ሽንፈት አፍጦ ሲመታ ጸረ ወያኔ ነን ያሉ ስንቶቹ የትግራይ ተወላጆች የወያኔ ደጋፊ እንደሆኑ ታዝበናል። ዛሬ ተቃዋሚ ነን የሚሉት ደግሞ ባለሀብትና ከበርቴዎች በመሆናቸው ወያኔ ቦዘኔ የሚለውን ሰፊ ህዝብ ከወያኔ ባልተናነሰ ይፈሩታል። በወያኔ ዘመን የከበሩትም ስርነቀል ለውጥን ይፈራሉ። ይህን ሁሉ ተገንዝበን ጋሬጣዎቹን ማስወገድ አለብን። ግዳጁ ብዙ ነው፣ ፈተናው ከባድ ነው። የአገር ጉዳይ ነውና ላይችል አይሰጠውም ነውና በራሱ ሀገር የሚፈናቀለው መሬቱን የሚነጠቀውና የሚፈጀው ህዝብ ከእንግዲህ ሳበዛችሁት ብሎ በጠላቶቹ ላይ ሊነሳ ሊያምጽና ገዢነን ያሉትንም ሊያስጨንቅና ሊቀጣ ይገባዋል። ሌላ መንገድ ሌላ መፍትሄ የለም። በሰላም ወያኔን ማፈገድ የሚሉን ዘለዓለማዊ ባርነትን ሰባኪዎች ወይም የወያኔ ስርዓት የትግሬ የበላይነት ገዢነት የሚሉት እንዳይነካ የሚፈልጉ ብቻ ናቸው። ልንነቃባቸው ይገባል። የኢትዮጵያ ህዝብ የተከበረና ሊከበርም የሚገባው ነውና ማንም ጥራዝ ነጠቅ ልምራህ በስምህ ልንጫጫ ሊለው የሚጠበቅ አይደለም። የተቃዋሚ የፖለቲካ መድረክ የተባለውም መጥዳት አለበት። መቀለጃና የማንም መጫወቻ መሆኑ ማብቃት አለበት። የወያኔ መውደቂያ ጊዜ ደርሷል። የነጻነት ደወል ደውሏል። ጊዜው ደረሰ። የነጻነት ፋና መራራው ትግል ይግፋ መድህንህ እሱ ነውና ብሎ ያ ጀግና ትውልድ የዘመረው ዛሬም ወቅታዊ ነው። ኢትዮጵያን ለማዳን በኢትዮጵያዊነት አብረን እንነሳ።
ለምለምና ነፋስ የሚጫወትበት ቀለም የሞላበት ፀሐይ የሞላበት አገሬ ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ለሊቱ ሲነጋ አገሬ ተራራ ሸለቆ ረባዳ አገሬ ጅረት ነው ገደልና ሜዳ ውሸት ነው ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም 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 አገሬ ጫካ ነው እንስሳት አራዊት የሚፈነጩበት ከወጥመድ ሳይገቡ ሳይነካቸው ጠላት እዚያ ለነጻነት በሀገር መመካት በተወላጅነት በባለቤትነት እዚያ ለነጻነት ጎመኑ ስብጮማ ቆሎ ክትፎ ስጋ ድርቆሹ ፍትፍት ነው ቃሪያው ሙክት ሰንጋ ጠጁ ነው ወለላ ከጎኛ ኪነጥቃል የመንደሩ ጠላ እህሉ ጣም አለው እንጀራው ያጠግባል ጭፈራው ዘፈኑ ችግርን ያስረሳል እዚያ ዘመድ አለ ሁሉም የእናት ልጅ ነው ሁሉም የአባት ልጅ ነው አላትም አንዳንዴ መጣል መቃብር ባላጋራም ቸር ነው ያገር ልጅ ሲቸገር ገነት ነው ሀገሬ።
ብራክ ስፖርት ደስታ 1967 ዓ.ም.